ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 14 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። ከፍኖተ ዲሞክራሲ ዝግጅት ክፍል ከህዝብ ትግል አንጻር ድል ምንድነው በሚል ርዕስ የቀረበ ሐተታ፣ ከዚያም የቅዳሜ የካቲት 11 ቀን በኦስሎ ኖርዌይ አካባቢው የኢሃፓ ኮሚቴ በጠራው ስብሰባ ላይ አሚናት ኢብራሂም ሴቶችን በሚመለከት ያቀረበችውን ጽሑፍ እናስከትላለን። በመጨረሻም ኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የካቲትን ለመዘከር በ2005 ዓመተ ምህረት ያወጣውን እትም አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ በቅርቡ ባሰራጨው ዘገባ በምስራቅ አፍሪካ ከነሐሴ ወር 2008 እስከ ታህሳስ 2009 ዓመተ ምህረት ድረስ በደረሰው ከፍተኛ የዝናብ መቀነስ ምክንያት ከ12.8 ሚሊዮን ህዝብ በላይ ከፍተኛ የምግብ እጥረት ያጋጠመው መሆኑን ገልጿል። ከነዚህ ውስጥ 5.6 ሚሊዮን ኢትዮጵያውያን ሲሆኑ በሶማሊያ 2 ሚሊዮን፣ በኬንያ 2.7 ሚሊዮን እንዲሁም በኡጋንዳ 1.6 ሚሊዮን እንደሚደርሱ ተገምቷል። ባለፉት 3 አመታት በተከታታይ የደረሰው የዝናብ መቀነስ ከ2002 እስከ 2003 ከደረሰው የባሰና በሰውና በእንስሶች ላይ ያመጣው ጉዳትም ከፍተኛ መሆኑ ታውቋል። የወንዞችና የሌሎች የመጠጥ ውሃ ክምችቶችን በመቀነስ ችግር ከመፍጠሩም በላይ በመኖና በእርሻ ምርት ላይ ከፍተኛ ጉዳት አድርሷል። በኢትዮጵያና በሶማሊያ ብቻ ከ6 ወር እስከ 5 አመት እድሜ ያላቸው 600 ሺህ ህጻናት አልሚ ምግብ የሚያስፈልጋቸው መሆኑም ተገልጿል። ኢትዮጵያ በኬንያና በሶማሊያ ከ15 ሚሊዮን ህዝብ በላይ በውሃ እጥረት እንደሚሰቃይ ዘገባው ጠቅሶ ከንጽህና ጉድለት ለሚመጡ ተላላፊ በሽታዎች የተጋለጡ መሆናቸውን ዘርዝሯል። ማክሰኞ የካቲት 14 ቀን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት ባስተላለፈው ውሳኔ በደቡብ ምስራቅ ኢትዮጵያ ለተከሰተው ድርቅና ረሃብ 18.8 ሚሊዮን ዶላር ከተባበሩት መንግስታት ድርጅት የአስቸኳይ ጊዜ በጀት ወጪ እንዲሆን ወስኗል። በሱዳን ካርቱም በቅርቡ የመታወቂያ ዋጋ ከ46 ዶላር ወደ 308 ዶላር በማሻቀቡ እንዲቀንስ ጥያቄ በማቅረብ በወያኔ ኤምባሲ ፊት ለፊት ሰላማዊ ሰልፍ ካደረጉት መካከል 500 የሚሆኑት የታሰሩ መሆናቸውን የሱዳን የዜና ምንጮች ገልጸዋል። ፍርድ ቤት ከቀረቡት መካከል 65 ኢትዮጵያውያን እያንዳንዳቸው በ40 ጅራፍና 771 ዶላር መቀጫ እንዲከፍሉ ወይም በሁለት ወራት እስራት እንዲቀጡ ተወስኗል። የመታወቂያ ዋጋ እንዲቀንስ ጥያቄ በማቅረባቸውና ሰላማዊ ሰልፍ በማድረጋቸው ብቻ በጅራፍ እንዲቀጡ መወሰን ኢሰብአዊና ኋላቀርነት ነው የሚሉ ወገኖች ውሳኔው ተግባራዊ እንዳይሆን ኢትዮጵያውያን በያሉበት ከፍተኛ ተቃውሞ ማሰማት አለባቸው ይላሉ። የወያኔ አገዛዝ በትግራይ ክልል ስም በወልቃይት ሊያስገነባው ያቀደውና በችኮላይ መሰረት ድንጋይ የጣለለት የኢንዱስትሪ ፓርክ በአካባቢው ህዝብ እየተገፋ የሚገኘውን የወልቃይት የማንነት ጥያቄ ለማኮላሸትና ለማቀዝቀዝ የተደረገ ሴራ ነው ተብሏል። በ2.5 ቢሊዮን ብር ወጪ በወልቃይት እንዲገነባ የተደረገው ሁኔታው ተጠንቶ ሳይሆን የአካባቢውን የማንነት ጥያቄ ለማድበስበስና ለማግቸልቸል እንደሆነ ታውቋል። ሬድ ክሬሰንት የተባለው ግብረሰናይ ድርጅት በሊቢያ ጠረፍ አካባቢ በባህር ውስጥ ሰጥመው የነበሩ 87 የአፍሪካ ስደተኞች አስከሬን ያገኘ መሆኑን ገልጿል። ሞተው ከተገኙት መካከል ህፃናት ይገኙበታል። በአካባቢውም አንድ የተበጣጠሰ የላስቲክ ጀልባ የተገኘ መሆኑ ታውቋል። ጀልባ 110 ስደተኞችን ጭና ወደ ጣሊያን ለመሄድ የተነሳች መሆኑ ሲታወቅ ተጨማሪ ስደተኞች አስከሬንም እየተፈለገ መሆኑ ተነግሯል። ባለፈው የፈረንጆቹ አመት ቢያንስ 5000 ስደተኞች የሜዲትራኒያን ባህርን ሲያቋርጡ የሞቱ መሆናቸው ታውቋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማክሰኞ የካቲት 14 ቀን በሰጡት መግለጫ መንግስታቸው በደቡብ ሱዳን የተከሰተውን ድርቅ ለመቋቋም እንቅስቃሴ ለሚያደርጉ ድርጅቶች ሁሉ ከፍተኛና የተሟላ ትብብር እንደሚያደርግ ገልጸዋል። ከዚህ በፊት የተባበሩት መንግስታት ድርጅትና ሌሎች የግብረሰናይ ድርጅቶች እርዳታ ለዜጎች በወቅቱ እንዳይደርስ መንግስት እንቅፋት ይፈጥራል የሚል ክስ በየጊዜው ሲያሰሙ የቆዩ መሆናቸው የሚታወቅ ሲሆን ፕሬዝዳንቱ ይህንን ቃል የተናገሩት ተመሳሳይ ስጋት እንዳይፈጠር ነው ተብሏል። በደቡብ ሱዳን ከ100,000 በላይ ዜጎች ከፍተኛ ረሃብ የተጋረጠባቸው መሆኑ የታወጀ ሲሆን ይህም ቁጥር በቅርቡ ወደ ሚሊዮን ይጠጋል ተብሎ ተሰግቷል። የአውሮፓው ህብረት ማክሰኞ 87 ሚሊዮን ዶላር ለደቡብ ሱዳን ረሃብተኞች ለመስጠት መወሰኑን ያስታወቀ ሲሆን ይህ የመጀመሪያው እርዳታ ነው ብሏል። በተለያዩ ሀገሮች ሙስና በሰፊው እስከ ተካሄደ ድረስ የቦኮ ሐራም የአይሲስና የሌሎች አሸባሪ ድርጅቶች እንቅስቃሴ የማይጠፋ መሆኑን ትራንስፓረንሲ ኢንተርናሽናል የተባለው ድርጅት ገለጸ። በናይጄሪያ፣ በሊቢያና በኢራቅ ሙስና ሰፊና ስር የሰደደ በመሆኑ የአሸባሪዎቹ እንቅስቃሴ ሳይዳከም ሊቀጥል የቻለ መሆኑን ድርጅቱ ገልጿል። ድርጅቱ አሸባሪ ድርጅቶች ህይወት አግኝተው መንቀሳቀስ የቻሉት በሰው ህይወት ለመክበር ግድ የሌላቸው ባለስልጣኖች በመቀመጣቸው ነው ካለ በኋላ የምዕራብ ሀገሮች እነዚህን አሸባሪ ድርጅቶች ለማጥፋት ወይም ለማዳከም ከፈለጉ በተለያዩ ሀገሮች በባለስልጣኖች በሰፊው የሚካሄደውን ሙስና ለማስወገድ ከፍተኛ ጥረት ማድረግ አለባቸው ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል። ግላንጻር ድል ምንድነው? ዛሬ የሚታየውን የፖለቲካ መስቀልቅልን ስንቃኝ በአያሌው ወሳኝ ጥያቄዎች ላይ ያለው ግንዛቤ የተዛባና በተለይም የወያኔን ሽውራራ ቀኝት የተጋራ ሆኖ ማግኘታችን አልቀረም። ውዥንብርን አስፋፊ ወያኔ ብቻ ሳይሆን ራሳቸውን ተቃዋሚ ነን የሚሉ ክፍሎችም መሆናቸውንም ልንክደው ወይም ልንደብቀው የምንችል አይደለም። ያወቁ የመጠቁ እየመሰላቸው አውቀው ወይም ተደናግረው የወያኔን ትግል አምካኝ ለፈፋ ስልጡን ፖለቲካ ብለው ሊያስፋፉብን የሚጥሩ ጥቂቶች አይደሉም። ኤሎሄ ኤሎሄ ሆነ ኪራላይሶን ወይም ሶላህ አለል ነቢህ በዚህ ሁኔታ መፍትሄ ለጋሾችም አይደሉም። ባለንና ተሰጠን ባልነው ዕውቀት መጠቀምና ደጋግመን ለጸረ ህዝቦችና ማህይሞች ሰለባ ላለመሆን ማገናዘቢያ አንጎል አለንና ተሰጥቶናልና አስበንና ዕውቀን ውድቅ የሆነውን ጽንሰ ሐሳብና የቀቢጸ ተስፋ ልፈፋ ልናከት ይገባናል። ወያኔ ልዩ ልዩ ጸረ ህዝብ ተቋሞች ባዶ ምናምንቴ ብሎ የሚቆጥራቸው ክፍሎች እንዳሉት እናውቃለን። ከነዚህ አንዱ ቀደም ባዶ ሰለስተ የሚባለው ነበር። የሐሰት ቅስቀሳና ፕሮፓጋንዳን በህዝብ ዘንድ የሚያሰራጭ በወያኔ ሻቢያ ጦርነት ጊዜ ወያኔ አሰብን ሊያስመልስ ቆርጦ ተነስቷል ብሎ ስንቱን ዜጋ ያወናበደ። ከቅርብ ጊዜ ወዲህ በተለይ የወጣቱን የትግል መንፈስና ስሜት ለማደብዘዝና ለማጥፋት እየተሰራጨ ያለው ቅስቀሳ የካቲት 66 ምን ፈየደ? ስንቱ ወጣትስ አልቆ ምን ተገኘ? ህዝብ ምን አተረፈ የሚለው ነው። የካቲት 66 የህዝብ አብዮት 44 ዓመት በህዝብ ጫንቃ ላይ ሰፍሮ የነበረውን አድሃሪ ስርዓት አስወግዷል። ዛሬ የታገሉት ተሳደው የትግሉ ኢላማ የነበሩት በኢትዮጵያ ባለሀብት መሆናቸውን የዚህን ድል አንደምታ ቅንጣትም የሚቀንሰው አይደለም። የታሪክ ሂደት ወጣ ገባ መሆኑ የታወቀ ነውና የተጋደሉት አገር እንዳይመለሱ መደረጋቸው መጉላላታቸውና በውድቅት መረሸናቸው ምጸት ቢሆንም ትግሉን ከንቱና ፍሬ አልባ ነበር የሚያሰኝ አይደለም። ድል የመጨረሻ ግብ ሲሳካ ብቻ ሳይሆን ከዚህ በመለስም መለስተኛ ግቦችም ሲሟሉ ነው። በየካቲት የህዝብ ዴሞክራሲያዊ መንግስት ሊከሰት አልቻለም። ግን አድሃሪው ስርዓት ተወግዷል። የህዝብ የደም ግብር በከንቱ አልነበረም። ጸረ ደርጉ ትግል ይህን አረመኔና ጭራቅ አገዛዝ ጥሏል። የተፈለገው የህዝብ ስርዓት ግን ተደናቅፎ ሊከሰት አልቻለም። ሆኖም የፈሰሰው ደም ሁሉ ያንን ጸረ ህዝብ አገዛዝ ማስወገድ መቻሉ ትልቅ ድል ነበር። ታግለን ፋሽስቱን ደርግ ማስወገዳችን ግን ማንም የማይቀማን ድል ነው። ዛሬም ወያኔን ለመጣል የሚገበረው ደም ለህዝባዊ ስርዓት ነው ብንልም ይህንን ግብ ዳግም እንዳንቀደም እንዳይደናቀፍ ደግሞ ባለን አቅም መጣርና መዋደቅ አለብን እንጂ ከወዲሁ ምንም ውጤት አናገኝም በሚል ከትግል መራቁ ወያኔያዊ እንጂ ህዝባዊ ምርጫ አይደለም። ድል ከቀናን የአንድ ጊዜ ውጤት ሊሆን ይችላል። ባለ ሁኔታ ከተደናቀፈ ደግሞ የመጨረሻውን ግብ ላይደርስም ይችላል። መስዋዕትነት ከንቱ ነው። የጠላትና የሽንፈተኞች መደምደሚያ ነው። የዛሬ ኢትዮጵያ የቅድመ የካቲት አይደለችም። ከህዝብ ንቃተ ህሊና አንጻር ቢሆንም ይህ ነው የማይባል እመርታ አለ። የትግል ውጤት ነው። ጠላትንና ስልቱን ውንብድናውን ከማወቅ ከመገንዘብ አንጻርም እንዲሁ። ትላንት ዛሬ አይደለም። ይህ ሁሉ የትግል ውጤት ነው። በሁሉ መስክ የተካሄደ ትግል። የካቲትን ትግል ማጅራት መጥቶ አረመኔው ደርግ ለስልጣን ስለበቃ ትግሉ ፍሬ አልባ ነበር ማለት ታሪክን መገምገም አለመቻል ነው። ወያኔ ይህን ቀቢጠ ተስፋ የሚያሰራጨው የዛሬውን ትግል ለማምከንና ከንቱ ለማለት ነው። ለምን ትለፋላችሁ? የምናቸንፈው እኮ እኛ ነን በሚል ተስፋ ለማስቆረጥና ትውልድን ከትግል ለማራቅ ነው። 1 ሚሊዮን ኢትዮጵያውያን ተሰውተው አገርን ከወራሪ አድነው ነፃ አገርን አቆይተውልናል። እንግሊዝ የራሱን ጥቅም ለማስጠበቅና ኢትዮጵያን ለማንበርከክ በሚል አጼውን ይዟቸው ሲመለስና ለስልጣን ሲያበቃቸው ባንዳን ለስልጣን ማብቃታቸውና ሐቀኛ አርበኞችን መስቀላቸውና ማግለላቸው የተካሄደው ጸረ ወራሪ ትግል ከንቱ ነበር፣ ምንስ አስገኘ የሚያሰኝ አይደለም። አገርን አስገኝቷል። ቀኝ ገዥን አሳፍሮ አቸንፏል። የጥቁር አንበሶች ምኞት የነበረው ሪፐብሊክ ባይሳካም የተገኘው ድል ቀላል አልነበረም። ስለዚህ ድልን በአንጻራዊና ባለው ሁኔታ አንጻር መገምገም እንጂ ከወዲሁ ቁልቢ ላልደርስ ምንስ ጉዞ አስጀመረኝ ማለቱ ለአገር የሚበጅ ድምዳሜ ሆነ ፖለቲካ አይደለም። ግፍ የባጀባት አገር ሆናለችና ኢትዮጵያ ብዙ ሊሆን የማይገባው ሆኖ ሲያስጨንቃት መኖሩ ድብቅ አይደለም። ፍትህና የሕግ የበላይነት አልነበረምና የለምና አያሌ አሰቃቂ ሁኔታዎች የቀን ተቀን ኑሯችን ሆነው ከርመውብናል። ለመከራ የተፈጠርን የሃም ልጆች ነን የሚለው ድምዳሜ የኛ አይደለም። የተባረከች አጉሪ አገር እንዳለችን እናውቃለንና እናምናለንና ከኢትዮጵያዊነትስ በላይ ምንስ የሚያኮራ ነገር አለ? በውድ አገራችን የሚያፍሩ የሉም ማለት አንችልም። እንደራደር የሚሉን አንድ ምሳሌ ናቸው። ለዚህ ጸጋ ምንስ ያደራድራል? ያኮራል እንጂ ኢትዮጵያዊነት ምንስ ያሳፍራል? ይህን ማለት ጭፍን ብሔረተኝነት አይደለም፣ ጸጋንና ድልን ማወቅና ማክበር እንጂ። ብዙሃኑ ኢትዮጵያዊ የሌላ አገር ዜጋም መሆንን ፈላጊ አይደለም። ኩራቱ ማንነቱና ኢትዮጵያዊነቱ ነው። ይህን መቼም ሆነ መች መቀየር አይፈልግም። በመሆኑም በደሙ በጎተተው የታሪክ ጎማ የተገኘውን ድል አክብሮ የሚይዘው ቅርሱ ነው። ወያኔ ግን ስልጣኑን ለማራዘም የሸረበው ነጭና አስከፊ ሴራ አለና ወጣቱን ከትግል ለማራቅ ያልፈነቀለው የጊንጥ ድንጋይ የለም። በቅድሚያ በብሔረሰብና በሃይማኖት ለመከፋፈል ሞክሯል፣ አሁንም እየጣረ ነው። ቀጥሎም አልባሌ ጠባዮችን አስፋፍቶበት ሊያንሆልለው ተሰማርቷል። አደንዛዥ እጽ በሰፊው መሰራጨቱ የሚጠቀስ ነው። ለአቅመ ሔዋን ያልደረሱትን ሕፃናት ሳይቀር አካላታቸውን እንዲሸጡ ማመቻቸቱም የዚሁ አካል ነው። ስንቶቹ ልጆቻችን ለጉዲፈቻ ተሽጠው ለወያኔ ትርፍ አስገቢ ሆነው ከአገር ተነጠሉ። ወያኔ ዋና ኢላማው አድርጎ በወጣቱ ላይ የዘመተው ወጣቱን ክፍል ካደነዘዘ ጸረ ወያኔው ትግሉን ሊያዳክም ሊያፈዝ እንደሚችል በመረዳቱ ነው። ስለዚህም ወጣቱ ላይ ያተኮረና ወጣቱ ያለፈውን ጀግና ትውልድ ፈለግ የማይከተልበትን ቅስቀሳ አጧጧፈ። ዛሬም ተያይዞትና ተሰማርቶበት ያለው ይህንኑ ነው። የካቲት ሙሉ በሙሉ ከሸፈ፣ መስዋዕትነቱ ምንም አልፈየደ በሚል የሚጮኸውም ለዚሁ ነው። ታሪክን ማወቅ መገምገም ያልቻሉና ያልፈለጉ ክፍሎች ይህን እንደ ገደል ማሚቶ ያስተጋባሉ። ያሳዝናል። ከብዙ ተመክሮ በኋላ ድንቁርና። የኢትዮጵያ ሕዝብ ቅርስ ማድረግ ያለበት አኩሪና የጀግኖችን ታሪክ ነው፣ አርአያነት አለውና። ሁሉም ሀገር ከሃዲና ማፈሪያዎች አሉት፣ ኢትዮጵያም እንዲሁ። በታሪካችን ባንዳዎችና ከሃዲዎች አገራችንን አጅበዋል። የሚጠበቅና ያየነውም ነው። ዛሬም መሰል ትሎች በዚህ በዚያ እየፈሉ ናቸው። ሆኖም ኢትዮጵያን ባንዳነት ሆነ ከሃዲነት የሚገልጻት አልነበረም፣ የሚሆንም አይደለም። የኢትዮጵያ ክቡር ታሪክ የውርደትና ክህደት ክስተቶች ቢኖሩበትም በዚያ የሚገለጽ አይደለም። ሁሉም የሕዝባችን ትግል በየጊዜውና በሁኔታው ድልን ተቀዳጅቷል። ዋናውና የመጨረሻ ግቡን ባይሆንም በመለስተኛ ደረጃ ያሉትን ግቦቹን በደሙ አሟልቷል። ማንም ይህን ሊክድ የሚችል የለም። ወያኔ ሽንፈትን ሊያነግስ ደም ፈሶ ምንም የረባ ውጤት አልተገኘም በሚል ሊያሳምን የሚጥረውን ሁሉ ውዳቂ ብሎ አውግዞ ማስወገድ ያስፈልጋል። ትግል ምን አልቀረም? ሊያሟላው ያልተቻለውን ለማሟላት ትግል መቀጠል ድክመትን ማስወገድ እንጂ ትግል ፋይዳ የለውም በሚል ወያኔያዊ ቀቢጠ ተስፋ ተጠልፈን መውደቅ የለብንም ማለት ነው። ወጣቱ ያለፈን ትውልድ ጀግንነት ተላብሶ ሞት አይፈር የሆነ መታገል ይጠበቅበታል እንጂ በወያኔ ከርስ አምላኩ ፕሮፓጋንዳ ተሸንፎና ተንበርክኮ ለሀገር መኩሪያ በመሆን ፈንታ ማፈሪያ መሆን የለበትም። ወጣቶች በሚካሄደው ትግል ዋና ተዋንያንና መስዋዕት ከፋይ ናቸውና ይህን ግዳጅ በኩራትና በጽናት ቀጥለው እንዲገኙ ማበረታታት ግዳጃችን ነው። ወጣቱ ትውልድ ለትግል ይነሳ ለህዝባዊ ድል ጸንቶም ይታገል ሽንፈትና ኢትዮጵያዊነት ሆድና ጀርባ ናቸው ጸረ ወያኔ ኢትዮጵያዊ ትግል ይቀጥል ይፋፋም ድል ለኢትዮጵያ ህዝብ
ያኔ በትር በኢትዮጵያን ሴቶች ባንድ ሀገር ውስጥ የሴቶች መብት ሳይከበር እድገት ሊኖር አይችልም። በወያኔ ስርዓት የሴቶች እኩልነት አልተረጋገጠም። አጥፊ ወያኔ እንደፈለገ በሚያደርጋት ኢትዮጵያ የሴቶች ተሳትፎ የተገደበ ነው። ወሳኝ በሆኑ የኃላፊነት ቦታዎች መመደብ የማይታሰብ ነው። ለኛ ሴቶች በወያኔ ስርዓት ሁሉ በሮች ዝግ ናቸው። ታዲያ በሀገራችን ውስጥ ላለው ችግር መፍትሄው ሴቶች ተደራጅቶ መታገልና መጠንከር ነው። ተቆርቋሪ አካል የሌላቸው የሀገራችን ሴቶች ህይወታቸው አሳሳቢ ደረጃ ላይ ይገኛል። ለዚህም በየጊዜው ወደ ተለያዩ አፍሪካና አረብ ሀገራት በተለይም በሱዳን፣ በየመን፣ በተለያዩ አረብ ሀገራት ያሉ ሴቶች እህቶቻችን ተጠሪ እንደሌላቸው በመገመት የየሀገሪቱ ዜጎችና መንግስታት እንደፈለጉ ሲያሰቃያቸው እያየን ያለነው እውነት ነው። የኢትዮጵያ ሴቶች እንዲበየ ሀገሩ የሚሰደዱበት ምክንያት የወያኔ ስርዓት ነው። የወያኔ የዘር ፖለቲካ ሴቱንና ወጣቱን አማሮታል። ወያኔ ዲሞክራሲያዊ መብቶችን በመክፈፍ ህዝብን ረግጦ እየገዛ በመሆኑ ህዝብ በተለይ ሴቶችና ወጣቶች ሀገሩን እየጣሉ መሰደዱን ተያይዘውታል። ስደት ለኛ ሴቶችና ወጣቶች በምንም አይነት መፍትሄ ሊሆን አይችልም። ከዚህ በሁሉም ዘርፍ ተጠቃሚ ይሆን ያለው ወያኔ ብቻ ነው። ወያኔ በዘመናዊ ባርነት የሚመጣውን የደም ገንዘብ የሱ እድሜ ማራዘሚያና ወገናችንን የሚፈጅበት መሳሪያ መክሻ ጉልበቱ በመሆኑና አገር ተረካቢ ዜጋ ሀገር አልባ የማድረግ የተጠና ስልት በመሆኑ እስከመጨረሻው እስትንፋሱ አይላቀቀንም። ታዲያ ምን ማድረግ አለብን? መሰደድ ወያኔ ከመያደርስብን ግፍና በደል መከላከያ አድርገን መውሰድ ፍጹም የተሳሳተ ነው። መደረግ ያለበት ነገር የወያኔን በመደራጀትና ላንዴና ለመጨረሻ ጊዜ ማስወገድ ነው። መደራጀት ሲባል በአመቺ መንገድ ሁሉ መደራጀት የግድ ይሆናል። ይህን ስል በሚስጥር መደራጀት እንዳለ ሆኖ ማለቴ ነው። እኛ ሴቶች በዚህ ላይ ብዙ ይጣበቀብናል። እኛ ሴቶችና ወጣቶች በሚስጥር በመደራጀት ላይ ሰፊና ጥልቅ ዕውቀት እንድናገኝ ከቀደምት የትግል ተሞክሮ ትምህርት መቅሰም ይጣበቀብናል። አምባገነን ወያኔ ንጻነት ወዳድ የሆነውን ህዝባችንን እንዲሁም ሴቶችና ወጣቶችን ጭካኔ በተመላበት መንገድ እንዲሁም አግባብ በሌለው ሁኔታ ሁለንተናውን ባዶ አድርጎ ይገኛል። እና አበራሽ በርታም ከያሃፓ ድብዛቸውን በማጥፋት ንብርቱካን ሚደክሳ በመሳሰሉት ላይ ይህ ሰባዊ ድርጊት በመፈጸም እኛ ሴቶችና ወጣቶች ትግል ለምኔ ለማሰኘት ብዙ ዳክሯል። ሀገራችን ኢትዮጵያ በወያኔ ክራንቻውስ ከከፈስ ጊዜ ጀምሮ ወያኔ ወጣቶችንና ሴቶችን በዲፕሎማሲ ሳይሆን በኃይልና በጠመንጃ እየገዛ በረቀቀ መልኩ ስነ ልቦናውን አቅሙ አዳክሞ በሀገሪቱ የሚገኙን ሁሉንም አይነት የሀገሪቱን ዜጋም አሸማቆ ሀብት ንብረት እየዘረፈና ለስደት እየዳረገ ሀገራችንን ሰው አልባ ተረካቢ ያለላት ባዶ አድርጓታል። በአሁኑ ሰዓት የወጣቱና የሴቱ ትግል ምን ያህል ጠንካራ እንደሆነ ሁሉም ዜጋ የሚያውቀው ነው። ጭቆናና ግፍ የበዛበት ትውልድ ለሀገርና ለነጻነት ይህ ነው የማይባል መስዋዕትነት እየከፈለ ይገኛል። እኛ በየሃፓው ተደራጅተን ያለን ወጣቶችና ሴቶች በሀገር ውስጥም ሆነ በውጭ ሀገር የሚደርሰውን በደልና የሚፈሰውን የወገኖቻችንን ደም ካንቱ ሆኖ እንዳይቀር በተባበረ ኢትዮጵያዊ የነጻነት መንፈስ እንነሳዘን ጥሪያችንን እናስተላልፋለን። ዛሬ ኢትዮጵያውያን ያለንበት ተጨባጭ ሁኔታ ስሜትን የሚጎዳ ነው። ይህ የግፍ ዘመን እንዲያበቃ በጋራ እንነሳ በማለት ወገናዊ ጥሪያችንን እናቀርባለን። እናስጀንፋለን። አመሰግናለሁ።
دار اس کا دار تقوو سر افسوچ لما عبرانی اللہ سی بالکت افام میسما میزان تبتسو فتسین کتا کت اگر انگزاو زیل زوری چنوشت مبتی سو اللہ کبر تفرفرو گبول لما سابت بھونی نیانورو کالد کادرن بسمونی گرشا وشا کردس سو کون وشا ارے امتی اللہ دار اس کا دار اگلتن بین بلا بشا ዓለም መጽሐፍ ነው አንተም ጭቃ ቀለም በነጻ ለመኖር ከምቢታ ሌላ የሚያዋጣ የለም እስከ መቼ ድረስ ዓለም ይሳቅብህ በየግድግዳው ላይ ለጠፍ ምስልህ ገዢ ይነግድብህ መግዛቱን የማያውቅ ገዢ እየገጠመ እስከ መቼ ድረስ እንደ መሬት ታርሰ እንደ ጫት ተቀመ እና መኖር ግድ ካለ በስሙኒ ጉርሻ ውሻ ከለገሰ ሰው ከሆነ ውሻ ኧረ አመጽ ያለ በቃኛ ልገዛም ቢበላበሻ ተፈጥሮ የሰጠህን ክብር ሰውነትን እርቃኑን ካስቀሩት ክብር ከነፈጉት አፍነጣላቸው ታፍናትሙት ለሰላም ለሰላም ተነጥፈ ካቃጠሉ በሳት ሰላም ክላስከብር ሰላምን በመንሳት ይህ ወላጁን የሸጠ ውዙ የሆነ ዳሪ አይናወጣ ግዢ ባለማሳፋሪ መንግስት ተብየው የህዝብ ሀገር ተውሳክ ቆሽት ያረ ራስን ከመጣክ ድምጽ ጮክ ብሎ ይጧና ይዋርቀው እንቢታ ይሰማ ምድሩን ይሰንጥቀው አካልህ አይቀበል ግፍነኝ ግፍን ሰው ነኝ ብሎ ገዢ ያቀላል ያፍሰዋን ጋር ልብ ደንደን ብሎ ክንድ ያጠንክረው እግር ጠጠር ብሎ መንገዱን ያቅብረው እጅ ጦራይቶ ጨለመውን ይቅመፍ አሻፈረኝ ብሎ አይገዛኝ ሰለፍ በትላንት በትላንት ተሰዳጅ የዛሬው አሳዳጅ ደርግን ጨፍጫፊ ባይ ራሱ ሰው አራጭ መንግስት ሰብየው የሽፍቶች ጎተራ አዲስ አበባ ጫካው ሂልተንን ተራራ አድርጎ መሽጎ በደም ሲጨማለቅ ጽናትን ተላብሰን ቢታን ነው ማጥበቅ ሳንባን ሳምባን አውጥተው በጠባቦች ሳምባ ድምፃቸውን ሆነ እንድታስተጋባ ሊያረጉ ሲቃጡ አሻፈረኝ ብለ ልሳሪ ሰማ ሳምባቸውን ነቅለ ሳምባን ተጠቅመ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ ኧሬ ፍት ያለ ኧሬ ርት ያለ ኧሬ አመጽ ያለ እምብኛ ልገዛም በቃ የመላበሻ እነሱ ሲበሉ አንተ ጦም እያደርክ አሻፈረኝ ሲሉ ሰላም እየጠየቅ እስከ መቼ ድረስ ኑሮ እንዲገፋል ሁለት ሞት አትሙት እንቢታው ይሻላል ወዲህ ሲሉ ወዲያ ወዲያ ሲሉ ወዲህ ብለህ ካልጣልካቸው በዱርዱም ያርዱሃል እንደኛ ገዢዎች ነፍሰ በላ ናቸው እዚህ ሲሉ እዚያ እዚያ ሲሉ እዚህ ብለህ ካልተጋፈጥክ ከረፋዱ ሳደር ሲያሰናብቱ አልሞትን እየቆጠርክ ልብህ ራስ ዳሽን አካል ባቄላ አሽቶ ሳያወጡ አስቀድመ ክላ በተራ ውጅቦች በልተው ባልጠገቡ በጠራራው ፀሐይ በሚቅለበለቡ ተበልተ ከምጣል ጧትና ማታ በቃይም በላበሻ አሰማም ቢልታ የተፈጥሮን ውሃ አትጠጣም ሲሉ ሰርተ ያፈራውን ከጃፍ ሲነጥቁ ለፈረንጆ ዓለም ፍጡህን አንስተው በአጽም ነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እምብየው በልና በደም ነቅንቃቸው እስኪሰባበሩ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እምብኛ ልገዛም በቃይም በላበሻ እግርህን ቆራርጠው የእነሱን ተክተው ከተየቁ እርምጃ ሁለት ሞት አትሙት አሻፈረኝ ብለህ ተመርኮዝ መራጃ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ ኧረ ያመጽ ያለ ኧረ ትግል ያለ በቃኝ አልገዛም እምቢም በላ በሻ Thank you.
ዴሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስላሳ38 ቁጥር 4 የካቲት 2005 ዓመተ ምህረት የካቲት ይናገር የካቲት ይመስክር የካቲት አልፎ የካቲት ሲተካ በየካቲት 66 በህብረት ተነስተ ጊዜ ያለፈበትንና ህዝብን የበደለ ስርዓት ያስወገደውን ትውልድ ስናስታውስ ከሁሉም በፊትና በላይ ፊታችን ተደቅኖ የሚታየን ያልተገላበጠ ማረሩንና ያልታገለ ደግሞ ለቀንበር ለባርነት ለብዝበዛና ለማያባራ ጭቆና መዳረጉን ነው። ዛሬ ደግሞ በስግብግብና በአረመኔነት የሚታወቀውን ያገዛዝ ስርዓት ከማስፈኑ በተጨማሪ አገርን ለማጥፋት አልሞ የተነሳና ይህንንም እኩይ ተልእኮ ከግብ ለማድረስ እየጣረ ያለው ቡድን በስልጣን ላይ በመሆኑ የካቲት 66 መልእክት ከነጎድጓድ በላይ እየጮኸ ለአገር አድን ትግል ይጠራናል። ዴሞክራሲያ የካቲት 1994 ዓመተ ምህረት በኢትዮጵያ ህዝብ ታሪክ ውጣ ውረድ ድል ሽንፈት ሐዘን ፈንጠዝያ ሽብር ሰላም ሲፈራረቁ የታየው የመቶ ሳይሆን የሺ ዓመታት ሂደት ውስጥ ታላቅና ክብር ቦታ የያዘው የካቲት አብዮት ከተከሰተ 39 ዓመታትን አስቆጠረ። ትናንትን እንዳለ ዛሬ መድገም ባይቻልም ለአብዮቱ መሰረት የሆኑ የህዝብ ብሶቶችና ጥያቄዎች ዛሬም አሉና የካቲቱ ትግል በተሻለ ውጤት ታጅቦ የማይፈነዳበት ምክንያት የለም። ህዝብ በጋራ ተነስቶ ፍራቱን ማቸነፉ ጸጋ ሆኖ ድሉን ሊጠብቅ ሊያስከብር አለመቻሉ ደግሞ እስከዛሬ የሚያቃጥለን ድክመት ነው። የካቲት 66ን ስናስታውስ ዛሬ ከሁሉም በፊትና በላይ ያን የትግል መንፈስና ወኔ መድገም አለመቻላችን ብቻ ሳይሆን የዚያን ታሪካዊ ወቅት ቅርስ የሚያጥላሉና የሚያንኳስሱ መብዛታቸው ነው። ያገርና የህዝብን ታሪክ ቅራሪ ማድረጉ አሳፋሪ ቢሆንም ለወያኔ ብቻ የተተወራዳ ተልእኮ አይደለም። እንዳይጠመጎጥ የከፉ ነጋ ጠባ ታሪክን እየበከሉና እየቦጨቁ ተከታዩን ትውልድ የተበላሸ ግንዛቤ ለማስጨበጥ የተራወጡና የሚሯሯጡ መኖራቸው ደግሞ የሚታወቅና ከቶም መረሳት የሌለበት ነው። ዴሞክራሲያ የኢህአፓ ልሳን መሆኗን ያበሰረችው በየካቲት መባቻ ወቅት ነበር። የኢትዮጵያ አየር የጭቁኖችን ብሶት አርግዞ የአጼው ፊዳላዊ አገዛዝም መዋንበሳ ዘእምነገደ ይሁዳ ስዩም እግዚአብሔር ዘኢትዮጵያ በሚል ከምድራዊም ሆነ ከሰማያዊ ሕይወት ያልተገናዘበ ዘውዳዊ ትራስተን ተርሶ ለዘመናት ከተኛበት የእንቅልፍ ሕይወት ሳይነቃ የካቲት ህዝባዊ አመጽ የአገሪቱን ፖለቲካዊ መልክዓ ምድር አጥለቀለቀው። የአመጽ ወላፈን በዚህም በዛም መቀጣጠሉን ተያያዘው። የካቲት አብዮት ህልውናውን ውስጣዊ ባህሪውን መልእክቶቹን ጭምር ከአጥናፍ እስከ አጥናፍ አስተጋባ። አዲስ ክስተት አዲስና ስር ነቀል ህይወት የሚጠይቅ አብዮት በአገራችን ታሪክ ለመጀመሪያ ጊዜ ራሱን እውን አደረገ። አልፋላፍ ህዝብ የካቲቱ አብዮት ባነሳቸው መሪ ጥያቄዎች ዙሪያ ተሰባሰበ። የካቲትን ሰንደቅም አነገበ። የከቲት አብዮት ህዝባችን ባለፉት የታሪክ ዘመናት በጋራ ያፈራቸው ባለብዙ መልክ ትስስሮች፣ ታሪካዊና ባህላዊ ግንኙነቶች በነዚህም ላይ ተመርኩዞ ሊሆን ይችላል ህዝባዊ አንድነትና ሀገራዊ ሉዓላዊነትን አልተፈታተነም በጥቅሉም ጥላሸት ቀብቶ አላለፈም። የካቲትን አብዮት ልዩና ህዝባዊ የሚያደርገው ህዝብ በጋራ ለሰራቸው እና ላፈራቸው ትላልቅ ክስተቶች በአጠቃላይ ክብር ሰጥቶ የጎደሉትን ግን በሚገባ ተቆሞ አጠቃላይ ህዝቡን በዘላቂና ቋሚ የመብትና የሁለገብ እኩልነት አበይት ጥያቄዎች ዙሪያ ለማሰባሰብ መቻሉም ነው። የካቲት 66 ግብታዊ ነበር። በድንገት ፈነዳ ቢባልም ሀቀኛ ምርምር ግን ለአመታት የተካሄዱ ህዝባዊ ትግሎች ውጤት መሆኑን ያሳያል። አብዮትን ጭቁን ህዝቦች የሚታገሉለትና የሚፈልጉት የሚጠብቁት ነው። ቢጠበቅም ግን የፈንዳታው ጊዜ ድንገተኛነትን መያዙ የማይቀር ሆኖ ይገኛል። የካቲት 66 የደም የመስዋዕትነት ውጤት ነው። ከጥቁር አንበሶች ጀምሮ እነ በላይ ዘለቀንና ስንቶቹን የተበደሉ የተሰዉ አርበኞችን ጨምሮ ቢያንስ 3 መፈንቅለ መንግስት ሙከራዎችን ይዞ የነ ደጃች ታከለን ትግል ዘክሮ በየቦታው የፈነዱ አርሶ አደሮችን አመጾችና የላባደሩንም ትግሎችና አድማዎች አቅፎና በተለይም ከአመት አመት ሳያቋርጥ የተካሄደውን የተማሪዎች ትግልና መስዋዕትነት መሰረት አድርጎ ምሬት በምሬት እየተደጋገፈ ግፉ ሞልቶ ሲፈስ የፈነዳ ነው። ግብታዊ የሚያሰኘው ካለ የነበሩ ኃይሎች ለምሳሌ ኢሃፓ የተመሰረተው በ1964 ዓ.ም ተመረን ነበር። ባልጠበቁበት ጊዜ ነበር አብዮቱ የፈነዳው። ይህን አጋጣሚ በማፋፋም ግን ኢሃፓም የመሪነቱን ሚና ለመያዝ አቅም ባይኖረውም ታሪክ ሊረሳ የማይችለው ሚናን ተጫውቷል። ዛሬ ይህን ማድረግ ባለመቻሉ የለውጥ አለጓላጅ ሊሆን የሚችል ህዝባዊ ያመረረ ትግል ለምሳሌ ሙስሊም ኢትዮጵያውያን ቀጣይ ትግልን ያነሷል። ከሌሎች የህብረተሰብ ክፍሎች ድጋፍ ባለማግኘቱ ትግሉ ስርዓቱን አስወጋጅ ሊሆን ገና አልቻለም። ገዢ ነኝ ያለው ቡድንም ውስጡ እየተፈረከረከ ቢገኝም ይህን ቀውስ አብዮት አዋላጅ ለማድረግ ገና አልተቻለም። ይህ ደግሞ ምን ጎደለ? ድክመታችን የት ላይ ነው? ትውልድስ ኃላፊነቱን መሸከም አቃተው ወይ ብሎ መመርመሩን ተገቢና ግዳጅም ያደርገዋል። ወያኔ ለስልጣን በባዕዳን እርዳታ ከበቃ ጀምሮ ህዝባዊ ትግሎች በየአቅጣጫው ብቅ ብቅ ብለዋል። ዜጎች አላንቀላፉም። የተዘረጋባቸውን ጋሬጣ እያስወገዱ ታግለዋል፣ ተሰውተዋልም። ዘመኑ አብዷል፣ ወኔ ጠፍቷል፣ ሆድ አቸንፏል በሚል ይህ ብዙ የሚወቀሰውም ትውልድ ቢሆን የሽንፈት እንቅልፍ አላንቀላፋም። ምናልባትም ዋናው ጥፋት ከአታጋዮቹ ድክመትና ከስርዓቱም ከፋፋይነትና መሰሪነት ሊሆን የሚችል መሆኑን ማጤን ማመን ተገቢ ይሆናል። በ1966 ዓመተ ምህረት ዋዜማ በአዲስ አበባ የነበረው ሁኔታ ሊያደራጁ ለተነሱ ለኢሃፓ አይነቶቹ 100% አመርቂና አበረታች አልነበረም። ግን ይህንን ድክመት አቸንፎ ለሀገሩ ለወገኑ በድፍረት በወኔ ሊሰዋ የሚችልን ትውልድ ኢሃፓ ሊያፈራ ችሏል። ዛሬም ይቻላል። መደረግ ያለበትን ማድረጉ ወኔና ድፍረቱ አገርን ማስቀደሙ ለጠላት አለመጎንበሱ ለመስዋዕትነት ዝግጁነት ካሉና ከተከሰቱ የካቲት 66ቱ እንቅስቃሴ በአዲስ ሊከሰትና የህዝብን ድል እውን ለማድረግ ይቻላል። የካቲት 66 አንዱና ወሳኝ የትምህርቱ ግቡን ማወቁ ነው። በየፌርማታው ትግሉን ማጅራት ለመምታት የታለሙ የጥገና ለውጥ አይነት ማጣፊያዎችን ህዝብ አልተቀበለም፣ ትግሉን ገፋበት እንጂ። ሰራተኛው በጠቅላላ የሥራ ማቆም አድማ የእንዳልካቸው መኮንንን አክሻፊ ሙከራ አቸንፎታል። አብዮቱ ወደ ጥራት ለውጥ በማምራቱና በዚህም በማምረሩ ሥርዓቱ ተወግዷል። ህዝብ ገነ ድሉን በታጠቁ መኮንኖች ተነጥቋል። ይህ እንዳለ ሆኖ ግን የካቲት 66 ምሳሌነቱ የህዝብ ቆራጥና የተባበረ ትግል ምን ያህል አገርን ሊያድን እንደሚችል ማሳየቱ ነው። የነበረውንና የተከሰተውን ሁኔታ በሚመለከት በካቲት 1993 ዓመተ ምህረት ዴሞክራሲያ የሚከተለውን አስፍሮ ነበር። እንደ ህዝብ አልታደልንም የተረገም የካም ልጆች ነንና ብለን እጣችን ነው ያልነውን ተቀብለን ራሳችንን አቀም ነስተን ለጨለምተኝነት ተዳርገን መጨረሻችንን የምንጠብቅን አይደለንም። ህይወታችንን ለመለወጥና የራሳችንን ማደሪያ ጣለመወሰን አቋም ችሎታም ያለን ፍጥሮች ነን ብለን ከተነሳን ከምንመኘው ግብ ለመድረስ የሚያግደን ኃይል ሊኖር እንደማይችል እንገነዘባለን። በካቲት 66 ለውጥ ፈልጎ የተነሳውና የታገለው ህዝብ ድልን የተቀማው በበቂ ባለመደራጀቱና ድሉን ማስከበሪያ ክንዱን ባለማፈርጠሙ መሆኑን ዛሬ በግልጽ የምናየው ነው። ጨፍጫፊው መንግስት ወርቅ ተወልደን በመንገድ ዘርሮ ግዳይ እንደጣለ ጀግና ሲፎክር አገሪቷም ጎህ ቀዶ ብርሃን ሳይፈነጥቅባት በጨለማ ተውጣ መቀመጥ የምትወርድበት መንገድ ተጠረገ። ኢትዮጵያ ሀገሬ ተስፋዬም ነሽ ክብሬ ብለው የተነሱትንም በመምተሩ ኢትዮጵያን ጠላቴ ብለው በብሔረሰብ ሽፋን ጠባብና ጥያለማን የገፉት ጸረ ኢትዮጵያ ክፍሎች ሌላ መንገድ ተጠረገላቸው። ይችን ነጻነቷንና አንድነቷን አስከብራ የቆየችን አገር ለማንበርከክ የቅርብም የሩቅም ጠላቶች ለዘመናት ሲጥሩ ግን ሳይሳካላቸው ኖረው ነበር። የነወያኔ አይነት ከፋፋይና አጥፊ ቡድኖች መፈልፈል ከሰማይ የወረደ መና ሆነላቸው። ፈረንጁም አረቡም ከሀገራቶች ጎን ተሰለፈ። ጠላት ጠላት መሆኑን የሚጠበቀው ነው ታለ የሚያሳዝነው ክስተት ግን አገሩን መጠበቅ ያለበት ዜጋ ደግሞ በሰበብ አስፋቡ ተዘናግቶ ተከፋፍሎ ባክቲዎቹም ያንድ ጠዋት ኢትዮጵያዊነን ባይነት ተደናግሮ ለሀገር ከሚታገሉት ጎን በሚገባ ለመሰለፍ እና ለመቆም አልቻለም። ትውልድ አጥፊው የደርግ ፍራት ለሀገራት የወያኔ ቡድን ምንጣፍ ዘርግቶና መንገድ ደልድሎ ተንኮታኮተ። የጥቅሱ መጨረሻ በካቲት 66 ህዝብ ያነሳቸው መሰረታዊ ጥያቄዎች ዛሬም ምላሽ አላገኙም። መሰረታዊው መሬት ላራሹ ጥያቄ ከአጼው ዘመን ጀምሮ የትግል እምብርት ምላሽ አልባ ሆኖ አለ። ያርሶ አደሩ የሆነው የህዝብ ጥያቄ ላቡንና የተሻለ ቀን ተስፋውን የሚያፈስበት መሬት የራሱ አይደለም፣ የወያኔ ነው። በመንግስት ሽፋል መሬት ላራሹ ዴሞክራሲ ያለ ገደብ ለጭቆኑ፣ ሉዓላዊነት ለኢትዮጵያ፣ መብት ለላባደሩ ወዘተ ሁሉም የያኔ ጥያቄዎች ዛሬም መልስ አላገኙም። ይህም በመሆኑ ትግሉ መቀጠሉ የግድ መሆኑ አልቀረም። ትግሉ እንዴት ይቀጥላል የሚለው ጥያቄ ግን የዛሬን መልስ የሚጠይቅ ነው። ጊዜና ሁኔታን ለውጥን የሚያጤን ነውና በካቲት 66 የነበረው ተጨባጭ ሁኔታ በካቲት 2005 ይኖራል ብሎ መጠበቅ አይቻልም። ይሁን እንጂ ግን ለአብዮቱ መፈንዳት ምክንያት የሆኑት ሁኔታዎች ዛሬም በደርግም በወያኔም ምላሽን አላገኙምና ትግል ቀጣይ እንዲሆን ቀጣይነቱን የግድ የሚያደርጉ ሁኔታዎች መኖር አለባቸው። በቅድሚያ አታጋይ መፈክሮችና ጥያቄዎች ምላሽ አልባ ሆነው መገኘታቸው ይነሳል። በመሆኑም የካቲት አብዮት ወቅታዊ ይዞታውን ተላብሶ የማይፈነዳበት ምንም ምክንያት የለም። ታታሪና ፈጣሪ የሆነው ህዝብ ለዘመናት የጭቆናን ቀንበር ተሸክሞ አፉ ተሸብቦ እንዲኖር የተገደደበት፣ መብትና ዘላቂ ሰላምን ተነፍኮ በፍትህ ርትዕ ጥማት እየተጎሳቆለ ዘመናት ያለፉበት መሆኑም ምልካድ የማይቻል የታሪኩ ሌላኛው ገጽታ ነው። ኢትዮጵያ ሰራተኛው በስራው መጠን የሚከፈለው ሳይሆን ላቡን ባፈሰሰ ቁጥር የጭቆና ሰንሰለቱ ይያደር የሚወጠርበት በነፃ የመደራጀት መብቱ በገዢዎች ተመንና ፍላጎት የሚለካበት ሁኔታ ውስጥ ተዘፍቆ ኑሯል። ሃይማኖቶች እኩልነትም የተከበረባት አገርም አልነበረችም። የሴቶችም እኩልነት በሕግ ያልተከበረ ብቻ ሳይሆን በወንድ ትምክህተኝነትና የበላይነት እንዲሁም በከፋ ባህላዊ ተጽዕኖ ስር የወደቀበት የመጥፎ አስተዳደር መግለጫ እንደሆነ ዘመናት አልፈዋል። የመምህራን፣ የተማሪዎች፣ የብዙሃን የህብረተሰቡ ክፍሎች መብትና ጥቅም ደብዛቸው ጠፍቷል። አስዋደሩ የመሬቱ ባለቤትነት ጸጋው ተገፎ ለዘመናት በአገር በቀል ፊውዳሎችና የገፋ አገዛዝ አባወራዎች ለፍቶ መና ህይወት እንዲገፋ ተፈርዶበታል ወዘተ። የካቲት አብዮት እነዚህን ሁሉ አስተባብሮና አስተሳስሮ ያስነሳ ስርነቀልና አገር አቀፍ የዘመናት መካተት ሊሽረው ያልቻለ ህዝባዊና አገራዊ አብዮት ነው። የካቲቱ ህዝባዊ አመጽ ካነሳቸው በርካታ ጥያቄዎች ጥቂቶቹ፣ ሀ መሬት ላራሹ ይሁን፣ ለ የዴሞክራሲ ጥያቄ ካለ ገደብ ይከበር፣ ሀ የፍትህና ርትዕ እንዲሁም የሰብአዊ መብቶች ይከበሩ፣ መ መብት ለላብ አደሩ ይሰጥ፣ ሰ መንግስትና ሃይማኖት ይለይ፣ መንግስት በሃይማኖት ሃይማኖት በመንግስት ጣልቃ አይግባ፣ ረ የዜጎች እኩልነት የብሔሮች እኩልነት ይረጋገጥ፣ መ ህዝባዊ መንግስት ይመስረት፣ ሰ በህዝብ እኩልነት ላይ የተመሰረተ ሀገራዊ ሉዓላዊነት እውን ይሁን ወዘተ። እስከዛሬ ድረስ አድሃሪና መብት ገፋፊ ጸረ ህዝብ አገዛዞች ተቀያየሩ እንጂ ከላይ የተዘረዘሩት የካቲት ህዝባዊ ትግል ያነሳቸው መሰረታዊ ጥያቄዎች አንዳቸውም አልተመለሱም። በሌላኛውም አኳያ ደግሞ እነዚህ ስር ነቀል የሆኑ ህዝባዊ ጥያቄዎች ያዘሉትን ቁም ነገርና የሰነዘሩትን የመፍትሄ ሐሳብ ሊተካ የሚችል አማራጭ አልተገኘም፣ ሊገኝም የሚታሰብ አይሆንም። በሌላ በኩል ግን እነዚህ የካቲቱ ህዝባዊ አብዮት ያነሳቸው ጥያቄዎች ይበልጥ ስር እየሰደዱና በብዙሃን ህዝብ ውስጥ ግንዛቤ እያገኙ ለጨቋኝ ገዢዎች አልመቻሉ እንጂ የአድህሮት ኃይላት እንደ ተመኙት ተነው የሚጠፉ አልሆኑም። የ1966 የካቲት አብዮት ዛሬም ሕያው ነው ስንል ይህን መሰል ባህሪውንም ስለምንገነዘብ ነው። ላለፉት 40 ዓመታት የተካሄደው የሐሰት ክምርና ክስ የካቲቱ ህዝባዊ አመጽ ያዘላቸውን ቁም ነገሮች አልናደም። የጥያቄዎቹንም ዛሬም ሕያው ሆኖ መቀጠል አልሻረም። የካቲት ዛሬም እንደወትሮው እያታገለና እየታገለም ነው። የካቲቱ ህዝባዊ አብዮት ሀ ብሎ ጉዞውን ሲጀምር የትኛው ወገንና እነማን ከህዝቡ ጥያቄዎች ዙሪያ ተሰባስበው እንደቀጠሉ፣ የትኞቹስ ከአስከፊ ስርዓቶችና ከጠላት ጋር እንደወገኑ፣ የትኞቹስ በትግሉ ሂደት ተንጠባጥበው እንደቀሩ ጠንቅቆ ያውቃል። የካቲት ያነሳቸው ጥያቄዎች የትግል መርሆ ብቻ ሳይሆኑ የትግሉ ሂደትም ምስክሮች ናቸው። ይህ ባይሆንማ ኑሮ ታሪክ የቁርጦ ቀጣዮችና የቃለ አብያዎች ወመዘክር ሆኖ በቀረ ነበር። ይህ ሊሆን ግን ከቶውንም አልተቻለም። ቀን ባለፈ ቁጥር እውነት እየፈካ ወጣ እንጂ አልደበዘዘም። ከዛሬ 40 ዓመት በፊት ከዛም በኋላ በየትግሉ የሂደት ደረጃ ከየካቲት ጋር ወግነን ሕይወትን ጭምር እየገበርን ያልነው ሁሉ እውነት መሆኑ ተረጋገጠ እንጂ በሐሰትነት አልተሻሩም። የካቲትን አብዮት በሚገባና ጠለቅ ባለ መንገድ ከመረመርነው ደግሞ እያታገለና ምስክርነቱንም እየሰጠ ብቻ ለማለፉንም መገንዘብ የሚከብድ አይሆንም። የካቲት ዋነኛውና ውስጣዊ ባህሪው እያታገለም መኖሩና እየቀጠለም መሆኑም ጭምር ነው። የካቲት ያነሳቸው ጥያቄዎች አለመመለስ ለዘውዳዊ ዋገዛዝ መውደቅ ዋነኛ ምክንያቶች ናቸው። ጭራውን ቆልፎ ለሶቪየት ህብረት ላደረውና አንድ ትውልድ በመምተር ሀገሪቷን ለወያኔ አመቻችቶ ለፈረጠጠው ወታደራዊ አምባገነን ቡድንም ሽንፈት ዋነኛው ምክንያት በየካቲት አብዮት የተነሱት ጥያቄዎች አለመመለስ ነው። የካቲትን ሂደት ቆልምሞ የካቲትን ጥያቄዎች አፍኖ የህዝብን ልብ ማግኘት አይቻልም። የተመንጃ ብዛት፣ አምባገነናዊ ትምክህትና ትዕቢት እንዲሁም ገደብ የለሽ ውሸት የካቲት ያነሳቸውን ጥያቄዎች የሚመልሱ አልሆኑም። ወደፊትም ጨርሶ ሊመልሱ አይችሉም። ዛሬም የወያኔ ዘረኛና ጎሰኛ ጸረ መብትና ጸረ ኢትዮጵያዊ ቡድን ተጣቦና ከህዝብ ተነጥሎ ያለው የካቲት ካነሳቸው ስር ነቀል ጥያቄዎች ጋር በገጠመው ግብግብ ነው። የካቲት እውነት ወያኔንም እያንገዳገደው ነው። እነዚህ ሁሉ በግንዛቤ ሲወሰዱ የካቲት ዛሬም ጸረ መብትና ጸረ ሰላም የሆኑትን ሁሉ እየታገለ ያለ መሆኑ ግልጽ ነው። በአጠቃላይ የሀገራችንና የህዝባችን ሁኔታ ሲገመገም ዘረኛውና ጎጠኛው የወያኔ ቡድን ኢትዮጵያን ለመበዝበዝና የዜጎቿን መብት ረግጦ ለመግዛት ብቻ ሳይሆን ህዝቧን ከፋፍሎና አዳክሞ አገሪቷን በታትኖ ለመሄድ እቅዱንም እያጣደፈ ነው። በሌላኛው አኳያ ደግሞ ኢትዮጵያና ህዝቦቿ የጀግናና የእውነተኛ ልጆች ያለህ እያሉ ናቸው። ከዚህ እውነታ ስንነሳ ዋነኛውና የማይታረቀው ቅራኔ በአንድ በኩል በኢትዮጵያ ህዝብና ከሱ ጋር በወገኑ ሀቀኛ ድርጅቶችና ልጆቹ፣ በሌላው በኩል ደግሞ በዘረኛውና ጎጠኛው ጸረ መብትና ጸረ ኢትዮጵያ የጥፋት መልእክተኛ ቡድንና በግብረ አበሮቹ መካከል ያለው ቅራኔ መሆኑ ግልጽ ነው። ሌላው ሁሉ በመለስተኛ ደረጃ ሊታይ የሚገባውና የሚፈረጅም የቅራኔ አይነት ነው። ስለዚህ ይህን በመሰለ አስከፊ ጊዜ ምን መደረግ አለበት የሚል ጥያቄ ሲነሳ በዚህ መሰረታዊ ቅራኔና የኃይል አስተላለፍ ላይ የተመሰረተ ህዝባዊ ትግል አመጽ ማስፈለጉ ሊዘለል የማይችል ሐቅ ነው። የካቲት አብዮት እንደ ተዳፈነ እሳት የሚወሰድ እንደ እሳተ ገሞራም ኃይሉን እያጠራቀመ ለጠላቶቹ ሁሉ መቅሰፍት የሚሆን ህዝባዊ ኃይል ነው። ምንጊዜም ህዝብ አቸናፊ ነው የሚባለውም ከዚህ አብዮታዊና ህዝባዊ ባህሪው በመነሳት ነው። ለዚህም ነው የካቲት ዛሬም እያታገለም እየታገለም ነው ስንል እውነት ሆኖ የሚገኘው። ድል ለኢትዮጵያ ህዝብ! እናቸንፋለን።
Get a picture. Get back in the way.